ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የረቡዕ መስከረም 27 2013 ዓ.ም ዝግጅታችን ጀመረ። የኢትዮጵያ ፌዴራል መንግስት ከትግራይ ክልላዊ መንግስት ምክር ቤትና ከስራ አስፈጻሚው ጋር ያለውን ግንኙነት እንዲያቋርጥ ተወሰነ።
ሁሉም የፌዴራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ወይም በክልል ደረጃ ካሉ አስፈጻሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ ዶክመንት መላላክ፣ የፌዴራል ተቋማት በክልል ተቋማት የሚሰሯቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ፣ ሌሎች እነዚህ አካላት ከፌዴራል ተቋማት የሚያገኛቸው አገልግሎቶችን መስጠት ወዘተ አይችሉም ማለት ነው።
የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ለመንግስት መገናኛ ብዙሃን ከሰጡት መግለጫ የተቀነጨበ ነው የሰማችሁት። ዘገባና የህግ ትንታኔ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍሳዬ ነኝ። ከሰባት ዓመታት በፊት ናይሮቢ በሚገኝ የገበያ ማዕከል ቢያንስ 67 ከሚሆኑ ሰዎችን የገደሉትን እስላማዊ አማጽያን ረድተዋል በሚል ክስ ሁለት ሰዎች ጥፋተኛ ሆነው መገኘታቸውን አንድ የኬንያ ፍርድ ቤት በይኗል። መሐመድ አህመድ አብዲና ሁሴን ሐሰን ሙስጣፋ የተባሉት ሰዎች አሸባሪ ተግባር ለመፈጸም በማሴር ወንጀል ጥፋተኛ ሆነው ተገኝተዋል። አንድ ሶስተኛ ሰው ግን በነጻ ተለቋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር የኮቪድ-19 ክትባትን ለአስቸኳይ ጊዜ መጠቀምን በሚመለከት አዲስ ጥብቅ መመሪያዎች አውጥቷል። አስተዳደሩ ጥብቅ መመሪያዎቹን ያወጣው ከትራምፕ አስተዳደር ለቀረበው ጠንካራ ተቃውሞ አልበገርም በማለት ነው። የሀገሪቱ የምግብና የመድኃኒት አስተዳደር ትላንት ያወጣቸው አዲስ መመሪያዎች የመድኃኒት ቅመማ ኩባንያዎች በክትባቱ የመጨረሻ ደረጃ ሙከራ የሚሳተፉት ሰዎች ሁለተኛውንና የመጨረሻውን ክትባት ካገኙ በኋላ ቢያንስ ለሁለት ወራት ያህል እንዲከታተላቸው ይጠይቃል። አዲሶቹ ጥብቅ ሕጎች ይፋ የተደረጉት የዋይት ሀውስ ቤተ መንግስት ሐሳቡን እንደተቃወመው የዜና ማሰራጫ አውታሮች በዘገቡ ማግስት ነው። በወጡት አዲስ መመሪያዎች መሰረት የኮቪድ-19 ክትባት የዩናይትድ ስቴትስ ምርጫ ከ28 ቀናት በኋላ ከመካሄዱ በፊት አይደርስም ማለት ነው። ፕሬዚደንት ትራምፕ ክትባቱ ከምርጫው በፊት ሊደርስ ይችላል ያሉትን ግምት ያከትማል ማለት ነው። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር እንዲሁም ሌሎች የፌዴራል የሳይንስና የቁጥጥር አገልግሎቶች በትራምፕ አስተዳደር ጣልቃ ገብነት ምክንያት መመሪያዎቹን ሲቀያየሩ በመቆየታቸው ተአማኒነት እያጡ መሄዳቸውን እንደተገነዘቡ ተገልጿል። የትራምፕ አስተዳደር በኮቪድ-19 ላይ ያለውን ብሩህ አመለካከት ለማርካት እየሰሩ ነው የሚል ግንዛቤ ማሳደሩ ሲገለጽ ቆይቷል። የኮቪድ-19 ክትባት በአስቸኳይ ጊዜ ጥቅም ላይ እንዲውል ስለመፍቀዱ ጉዳይ ግልጽ ማድረጉ ተገቢ ነው። ክትባቱ ጥቅም ላይ እንዲውል በሚቀርብበት ወቅት የሕዝቡ ተአማኒነት እንዲያገኝ ወሳኝ ነው ሲሉ በምግብና በመድኃኒት አስተዳደር ክትባትን የሚያጸድቀው ክፍል ስራ አስኪያጅ ዶክተር ፒተር ማርክስ አስገንዝበዋል። ከኮሮና ቫይረስ ህመም በማገገም ላይ ያሉት ፕሬዚደንት ትራምፕ ትላንት ሌሊት ባስተላለፉት የትዊተር መልእክት አዲሶቹን መመሪያዎች አጥብቀው ነቅፈዋል። አዲሶቹ መመሪያዎች ክትባቱ ከዩናይትድ ስቴትስ የምርጫ ዕለት በፊት እንዳይደርስ ያደርጋሉ፣ ይህ ደግሞ ሌላ የፖለቲካ ምት ነው ሲሉ አማረዋል። የዩናይትድ ስቴትስ የኮሮና ቫይረስ በሽተኞች ቁጥር 7.5 ሚሊዮን ደርሷል። በሞት የተለዩት ደግሞ ወደ 211 ሺህ እንደሚጠጉ ታውቋል። ይህም በበሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ እንድትይዝ አድርጓል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዲሞክራቱ ተወዳዳሪያቸው ጆ ባይደን በመጪው ሳምንት የሚደረገውን የሁለተኛ ዙር ክርክር እየጠበቁ መሆናቸውን ትላንት ተናግረዋል። ነገር ግን የፕሬዚደንት ትራምፕ በኮሮና ቫይረስ መያዝ በክርክሩ ዕለት የሚኖረው የጤና ፕሮቶኮል ላይ ጥያቄ ማስነሳቱ አልቀረም። በኮሮና ቫይረስ ከተያዙት ፕሬዚደንት ጋር ክርክር ማካሄድ ሊያስከትል ስለሚችለው የጤና አንድምታ ጆ ባይደን ሲጠየቁ አስፈላጊው ፕሮቶኮል ሁሉ ይጠበቃል የሚል ተስፋ እንዳላቸው ገልጸዋል። ፕሬዝዳንቱ አሁንም ቫይረሱ ካለባቸው ግን ክርክሩ መካሄድ የለበትም ሲሉ ባይደን ለጋዜጠኞች ተናግረዋል። ቫይረሱን በሚመለከት የወጡ መመሪያዎችን እንደሚከተሉና የሐኪሞችን ምክር እንደሚሰሙ ባይደን አክለዋል። ትራምፕ በትዊተር ባስተላለፉት መልእክት በመጪው ሳምንት ሐሙስ ማታ የሚካሄደውን የምረጡኝ ክርክር በጉጉት እየጠበቅኩ ነው፣ ጥሩ ይሆናል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የኢራን ፕሬዝደንት ሐሰን ሩሃኒ በአርሜኒያና በአዘርባጃን መካከል የሚካሄደው ውጊያ ወደ ሀገሪቱ ድንበሮች ሊገነፍል ይችላል ብሎም ወደ ቀጠናዊ ጦርነት ሊያመራ ይችላል ሲሉ አስጠንቅቀዋል። ፕሬዝደንት ሩሃኒ ስጋታቸውን የገለጹት ዛሬ ከካቢኔ ሚኒስትሮች ጋር በተነጋገሩበት ወቅት መሆኑ ታውቋል። በናጎርና ካራባክ ግዛት ላይ ባላቸው የይገባኛል ጠብ ምክንያት አርሜኒያና አዘርባጃን ውጊያ ከጀመሩ 10ኛ ቀን ሆኗል። በመቶዎች የሚቆጠሩ ሲቪሎችና ወታደሮች እንዳለቁ ተዘግቧል። ኢራን በሰሜን ምዕራብ በኩል ከሁለቱም ሀገሮች ጋር ትዋሰናለች። ከሁለቱም ሀገሮች ጋር መልካም የዲፕሎማሲ ግንኙነት እንዳላትም ታውቋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 27 2013 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በሐዋሳ የኢንዱስትሪ ፓርክ ሰራተኞች ተረጋግተው እንዲሰሩ የሚያግዝና በሴት ሰራተኞች ላይ ይደርሳል የሚባለውን ጾታዊ ትንኮሳ ለማስወገድ የሚተጋ ፕሮጀክት በ3 ሚሊዮን ዶላር በጀት ማስጀመሩን ፕላን ኢንተርናሽናል ኢትዮጵያ አስታውቋል።
አሁን ራሱ እዚህ እንደምታዩ በከፈነው ካም ሴንትራችን ነው መረጃ ማዕከላችን ውስጥ አንዱ ልጆቹ አንድ ችግር ደርሶባቸው እዛ መረጃ ማዕከል አለን። የትም ለምሳሌ መጠቆም እንዳለባቸው የስልክ ቁጥሮች አሉ። ሴቶች ጉዳይ፣ ፖሊስ፣ የፋብሪካ ውስጥ አለን። እዛ ምኖች ግባ አንስት መደወል ትችላለች።
የፕሮጀክት ስራ አስኪያጅ አቶ ሂካ አለሙ ናቸው። ዘገባ ይዘናል። በዚህ ምሽት የአሜሪካ ወቅታዊው የፖለቲካ ግለት አሜሪካና ህዝቧ ዴሞክራሲ በተግባር ሴቶችና ቤተሰብ አሉን። አብራችሁን ቆዩ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ የፌዴሬሽን ምክር ቤት ባካሄደው መደበኛ ጉባኤ ፌዴራሉ መንግስት ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ወስኗል። ውሳኔው ምክር ቤቱ ባለፈው ነሐሴ አድርጎት በነበረው አስቸኳይ ጉባኤ በትግራይ ክልል የተካሄደው ምርጫ እንዳልተደረገ እንዳልተፈጸመና እንደማይጸና የደረሰበት ድምዳሜ ተከታይ መሆኑም ተገልጿል። ይህ ውሳኔ የበጀት ጉዳዮችንም እንደሚያካትት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራት ተናግረዋል። ፌዴራል መንግስቱ የትግራይን ህዝብ የልማትና መሰረታዊ አገልግሎቶች ፍላጎቶች ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ ክልሉ ውስጥ ከሚገኙ ህጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግም አመልክተዋል አፈ ጉባኤው። የዚህ ዝርዝር አፈጻጸም በሚኒስትሮች ምክር ቤት እንደሚወሰንም አቶ አደም ፋራህ ገልጸዋል። እስክንድር ፍሬው ዘገባ አለው።
የፌዴሬሽን ምክር ቤት በትናንትናው ዕለት ያካሄደው ጉባኤና ያስተላለፈው ውሳኔ በፌዴራል መንግስትና በትግራይ ክልል መንግስት መካከል ያለው ልዩነት ስፋት ይበልጥ የታየበት ነው። የፌዴራል መንግስቱ ከትግራይ ክልል መንግስት ጋር ምንም አይነት ግንኙነት እንዳያደርግ ነው የፌዴሬሽን ምክር ቤት የወሰነው። ይህ ውሳኔ የፌዴሬሽን ምክር ቤት ባለፈው ነሐሴ 30 አድርጎት በነበረው አስቸኳይ ጉባኤ የደረሰበት ድምዳሜ ተከታይ መሆኑን ተመልክቷል። ምክር ቤቱ በዚያ ስብሰባው በትግራይ ክልል የሚካሄደው ምርጫ እንዳልተደረገ እንዳልተፈጸመና እንደማይጸና ውሳኔ ማስተላለፉን አስታውሷል። የትናንትናውን ውሳኔ ለኢትዮጵያ ቴሌቪዥን ያብራሩት የምክር ቤቱ አፈ ጉባኤ አደም ፋራህ ህገ ወጥ ካሉት የትግራይ ክልል መንግስት ጋር ምንም አይነት ህጋዊ ግንኙነት እንደማይኖር ተናግረዋል።
ከግንኙነት ጋር ተያይዞ የተወሰነው መሰረት የሚያደርገው የትግራይ ክልል ምክር ቤትና ከፍተኛ ህግ አስፈጻሚ አካል ወይም ካቢኔው ህገ መንግስታዊ ቁብልነት የላቸውም፣ ህጋዊ አካላት አይደሉም። ስለሆነም ሁሉም የፌደራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ጋር ምንም አይነት ህጋዊ ግንኙነት ማድረግ አይችሉም ማለት ነው። ከዚህ አንጻር ሁሉም የፌደራል ተቋማት ከትግራይ ክልል ምክር ቤትና ካቢኔ ወይም በክልል ደረጃ ካሉ አስፈጻሚ አካላት ጋር እንደ ህጋዊ አካላት በመቁጠር ደብዳቤ መጻጻፍ፣ ዶክመንት መላላክ፣ የፌደራል ተቋማት በክልል ተቋማት የሚሰሯቸውን ድጋፎች መስጠት፣ በፌደራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ፣ ሌሎች እነዚህ አካላት ከፌደራል ተቋማት የሚያገኛቸው አገልግሎቶችን መስጠት ወዘተ አይችሉም ማለት ነው። ይህም ሊወሰን የቻለው የትግራይ ክልል መንግስትና ገዢው ፓርቲ ህወሓት የፌዴሬሽን ምክር ቤት ውሳኔን ባከበረ መልኩ ማስተካከያዎችን በማድረግ የስራ ዘመኑ በምክር ቤቱ ውሳኔ የተራዘመውን የክልሉ ምክር ቤትን የህግ አስፈጻሚ አካል ወደ ቦታው መመለስ ስላልቻሉ ነው።
ሆኖም የፌዴራል መንግስቱ የትግራይን ህዝብ የልማትና መሰረታዊ አገልግሎቶች ፍላጎት ማዕከል በማድረግ የከተማና የቀበሌ አስተዳደሮችን ጨምሮ በክልሉ ከሚገኙ ህጋዊ ተቋማት ጋር ብቻ የስራ ግንኙነት እንደሚያደርግ አስታውቀዋል።
ከሁለተኛው ውሳኔ ጋር ተያይዞ የትግራይ ህዝብ የህገ መንግስታዊ አካሄድ እየተከተለ ባለ ቡድን ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳና የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች የትምህርት አገልግሎት፣ የጤና አገልግሎት፣ የንጹህ መጠጥ ውሃ አገልግሎት፣ የምግብ፣ የደህንነትና የኑሮ ሁኔታ ማሻሻል፣ ሌሎች መሰረታዊ አገልግሎቶች ድጋፍ ማግኘት እንዲችል ታስቦ የተወሰነ ነው። ይሄ ለትግራይ ህዝብ ካለን ክብር አንጻር የታየ ነው። የትግራይ ህዝብ እንደ ሌሎች የሀገራችን ህዝቦች ህገ መንግስቱ ያጎናጸፋቸውን መብቶች ሊያገኙ ይገባል፣ ሊከበርላቸው ይገባል የሚል ጽኑ እምነትም ስላለ ነው። አፈጻጸሙን በሚመለከት የሚኒስትሮች ምክር ቤት ጥናት ላይ ተመስርቶ የሚሄድበት ይሆናል።
በጀትን በተመለከተም ግንኙነት ማድረግ የሚቻለው ከህጋዊ አካል ጋር ብቻ ነው ብለዋል አፈ ጉባኤው አደም ፋራህ።
የፌደራል መንግስት ለክልሎች የሚሰጠውን ድጋፍ በሚመለከት ድጋፍ መስጠት የሚችለው ለህጋዊ አካል ነው። ከዚህ አኳያ የክልሉ ምክር ቤትና የክልሉ ከፍተኛ የህግ አስፈጻሚ አካል የህገ መንግስታዊ ምርጫን ተከትለው የተቋቋሙ ስለሆኑ ህጋዊ አይደሉም። ስለሆነም ማንኛውም የፌደራል ተቋም ከነዚህ አካላት ጋር ግንኙነት ማድረግ ስለማይችል ለነዚህ አካላት የፌደራል መንግስት የበጀት ድጎማ ማድረግ አይችልም ማለት ነው። ወረዳዎች፣ ከተማ አስተዳደሮች እና ቀበሌ አስተዳደሮች ጋር በቀጣይ ስለሚኖረው ግንኙነት በሚመለከት በተለይ ህዝቡ ማግኘት የሚገባውን መሰረታዊ አገልግሎቶች ማግኘት እንዲችል ጥናቶች የሚደረጉ ይሆን። ይሄ በአስፈጻሚ በኩል በጥናት ላይ በመመስረት ቀጥታ ሊኖር ስለሚገባው የግንኙነት አግባብና ህዝቡ ማግኘት የሚገባው አገልግሎት እንዲያገኝ ማድረግ ስለሚቻልበት ሁኔታ በቀጣይ በአፈጻሚ በኩል ይታያል።
የፌዴሬሽን ምክር ቤት ትናንት ባወጣው መግለጫ ላይ ያነጋገርኳቸው አንጋፋ የህገ መንግስት ባለሙያ ውሳኔው ከዚህ ቀደም የነበሩ ግንኙነቶችን የሚያስቆም ነው ብለዋል። ያነጋገርኳቸው ባለሙያ በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ ዶክተር ጌታቸው አሰፋ ናቸው።
ኦፊሴላዊ የሆነውን ግንኙነት የመንግስት ለመንግስት ግንኙነት ከአሁን ቀደም ይካሄዱ የነበሩ በፌዴራልና በክልል መንግስታት መካከል እና አሁን በሌሎች ክልሎችና በፌዴራል መንግስት መካከል የሚደረጉ ቴላዊ ግንኙነቶች፣ የመንግስት ስራ ግንኙነቶች የሚመለከት ነው የሚመስለኝ።
አሁን የተጠቀሱ ነጥቦች አሉ። በትግራይ ክልል ካለው መንግስት እንደዚሁም ከምክር ቤቱ ጋራ ደብዳቤ መጻጻፍ፣ መረጃ መላላክ፣ የፌዴራል ተቋማት ለክልል ተቋማት የሚሰጧቸውን ድጋፎች መስጠት፣ በፌዴራል ደረጃ በሚካሄዱ መድረኮች ላይ ማሳተፍ የመሳሰሉ ጉዳዮች መከልከላቸውን ነው አሁን አፈ ጉባኤውም ሲያብራሩ የሰማ ነው። እና እንደዚህ ከሆነ እንደ አንድ ሀገር መቀጠል ይቻላል ወይ ያሉ የሚያነሱ ሰዎች አሉ። ዶክተር ጌታቸው ይህን እንዴት ያዩታል?
ተገቢ አስተያየት ይመስለኛል። አሁን መንግስቱ እንግዲህ የክልሉ መንግስት የክልሉ ገዢ ፓርቲ ባለበት ሁኔታ ይቀጥላል፣ ነገር ግን ግንኙነት ብቻ አይኖርም የሚል እንድምታ ነው የሚሰጠው። በእርግጥ ከዛ ጋር ተያይዞ ክልሉ ከፍተኛ የአስፈጻሚ አካልና የህግ አውጪውን የሚመለከት ነው የሚል እንግዲህ የፌዴሬሽን ምክር ቤት ውሳኔ እና በአንድ በኩል የከፍተኛ አመራሩን የህግ አውጪውን እና ህግ አስፈጻሚ ውስጥ የሚሳተፉትን የፓርቲውን ከፍተኛ አመራሮች ተወካዮች የሚመለከት ይመስላል። ምክንያቱም ወረድ ብሎ ሌላ ደግሞ ከክልል በታች ባካሉ እርከኖች ጋር ግንኙነት ሊኖር ይችላል የሚል ተያይዞ የመጣ ውሳኔ ስላለ እና ይሄ ከሆነ በፌዴራል ስርዓት ውስጥ ይሄ አይነት ነገር በፍጹም የተለመደ አይደለም። ችግሮቹ መፍትሄ ማግኘት አለባቸው ወዲያው እንጂ ይሄ እስከ መቼ ነው የሚቀጥለው? አንዱ ወገን ሊወስደው እርምጃ ወደ ሌላ ወደ ተካረረ ደረጃ እስኪያደርስ ድረስ ነው ወይ የምንጠብቀው? ምን ማለት ነው ይሄ ውሳኔ የሚለው በእውነት በጣም አስቸጋሪ ውሳኔ ይመስለኛል። አፈጻጸምም እንደገና ወደፊቱን የፌዴራል መንግስቱንና የክልሉን ግንኙነት በሚመለከት ምን አይነት ነገር እንጠብቅ የሚለውን በጭራሽ ድፍን ያለ አስቸጋሪ ውሳኔ ነው የሚመስለኝ።
የበጀት ጉዳይም ተነስቷል። እንግዲህ አፈጉባኤ አደም ፋራህ እንደገለጹት ከሆነ ውሳኔው በጀትንም ይመለከታል ብለዋል። የበጀት ድጎማ የሚል ቃል ነው የተጠቀሙት እሳቸው። እርግጥ ከዚህ አንጻር በቀበሌ ደረጃ በከተማ ደረጃ ካሉ ህጋዊ የክልሉ መዋቅሮች ጋር ብቻ ነው ግንኙነት የሚኖረው ብሏል የፌዴሬሽን ምክር ቤት። እና ያ ሲባል ለትግራይ ክልል የሚመደበው በጀት ላይ ተጽዕኖ ይኖረዋል ማለት ነው? እርስዎ እንዴት ነው የሚረዱት ይሄንን? ዶክተር ጌታቸው፣
ተጽዕኖ የሚኖረው ይመስለኛል። እንግዲህ አሁን የፌዴራል መንግስት የሚሰጠው የበጀት ድጎማ አብዛኛውን አይ ቲንክ 80% ከዛ በላይ የሚሆነውን የክልሎቹን አመታዊ ወጪ የካፒታልም የከረንት ወይም ጊዜ ወጪ የሚባለውን የሚሸፍን ነው እና ከዚህ ውስጥ እንግዲህ የከረንት በጀት የሚባለው ለደሞዝ እና ለተለያዩ ቋሚ ላልሆኑ ወጪዎች የሚያገለግለው ነው እና ከዚህ ጋር ተያይዞ እንግዲህ የከፍተኛ አመራሩ ደሞዝ እና የተለያዩ ስራዎችን ለመስራት የሚጠቀሙበት ገንዘብ ከዚሁ ከድጎማ የሚገኝ ስለሆነ ምናልባት ምንም አይነት ግንኙነት አይኖርም ከሚለው ጋር ተያይዞ ቀጥተኛ እርምጃ ተደርጎ ሊወሰድ የሚችለው እንግዲህ ዝርዝሩን ያው ከፌዴሬሽን ምክር ቤት ወደፊት ሊገኝ ይችላል። ግን አንዱ በዚህ ተጽዕኖ ስር የሚወድቀው የከፍተኛ አመራሩ የስራ አስፈጻሚውና ምክር ቤት አባላት ወይም የምክር ቤቱ ወጪዎችን በሚመለከት እርምጃ የመውሰድ ሀሳብ ያለው ነው የሚመስለው።
ፌዴራል መንግስቱ ነው የሚለው የፌዴሬሽን ምክር ቤት ያወጣው ውሳኔ የደረሰበት ውሳኔ። ያ ሲባል ግን ኢትዮጵያ ውስጥ እንግዲህ ከትግራይ በተጨማሪ ሌሎች 9 ክልሎች አሉ ሲዳማን ጨምሮ እና 2 የከተማ አስተዳደሮች፣ እነሱ ጭምር የጎንዮሽ ግንኙነት ማድረግ አይችሉም የሚል እንድምታም አለው የፌዴሬሽን ምክር ቤቱ ውሳኔ እርስዎ ሲረዱት?
እሱን አይ ቲንክ ከዚህ ከተሰጠው ውሳኔ ውስጥ ማንበብ የሚቻል አይመስለኝም። ምክንያቱም መነሻው መሆን ያለበት የፌዴራል መንግስቱም የፌዴሬሽን ምክር ቤትም የሚወስደው እርምጃ ሌሎች ክልሎችም የጎንዮሽ ባላቸው ግንኙነት ሊወስዱት የሚችሉት እርምጃ እነዚህ ሁሉ በተቻለ መጠን በህገ መንግስቱ ውስጥ የተመለከቱት አካሄዶች መሆን አለባቸው። በህገ መንግስቱ የተባለው ነገር ለምሳሌ የፌዴራል መንግስቱ ውሳኔ በክልሎች ላይ በቀጥታ ኢምፕሊኬሽን ሊኖረው ይችላል የሚል ድንጋጌ የለም። ስለዚህ አይ ቲንክ መሳት የሌለበት ነገር በእኔ እምነት የሚወሰዱ እርምጃዎች ሁሉ በህገ መንግስቱ የተፈቀዱ በህገ መንግስቱ ውስጥ ቀድሞ የተቀመጡ ስርዓቶች መሆን አለባቸው። ይሄ ማለት ህገ መንግስቱ በግልጽ የደነገገው ሊሆን ይችላል፣ በትርጉም የፌዴሬሽን ምክር ቤት የደረሰበት ውሳኔ ሊሆን ይችላል። ስለዚህ በህገ መንግስቱ የተፈቀደ በህገ መንግስቱ ማዕቀፍ ውስጥ ያሉ እርምጃዎች ናቸው መወሰድ ያለባቸው እንጂ ይሄ ውሳኔ የክልልን ይመለከታል አይመለከትም የሚል በራሱ አከራካሪ ሊሆን ይችላል። አከራካሪነት ካለው ደግሞ የፌዴሬሽን ምክር ቤት ግልጽ የሆነ ውሳኔ መስጠት ይኖርበታል። የሚሰጠው ውሳኔ ደግሞ በህገ መንግስቱ የተፈቀደ ነው የሚለው ጭምር ታይቶ የሚወሰን ነው የሚሆነው እንጂ አሁን ባለው በዚች በተነገረችው የተወሰነ ድምታ ሊኖረው የሚገባ ይመስለኛል።
የአሁኑን ሀሳቦትን እንዲያጠቃልሉልኝ ነው። በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ መሆን አለበት አንድ ውሳኔ ብለዋል። እና ትናንት ፌዴሬሽን ምክር ቤት የወሰነው ውሳኔ በህገ መንግስቱ የተፈቀደና በህገ መንግስቱ ማዕቀፍ ያለ ነው?
ኦፍኮርስ አዎ፣ ልክ ነው። ይህን የምንልበት ምክንያት እንግዲህ ቀደም ሲል የፌዴሬሽን ምክር ቤት የወሰናቸው ውሳኔዎች አሉ። ውሳኔው ምርጫን በሚመለከት የምርጫ መራዘም፣ ይሄ ደግሞ ሁሉንም ክልሎች የሚመለከት መሆኑ ተወስኗል። ያንን ተከትሎ ትግራይ የሚያስተዳድረው ገዢ ፓርቲ ይህንን ውሳኔ አልቀበልም፣ ውሳኔ አይገዛኝም በሚል ይህንን ውሳኔ መስጠት የሚችል ተቋም በህገ መንግስት የተቀመጠውን ውሳኔ ሰጪ ተቋም ውሳኔ አልቀበልም ብሏል። ስለዚህ ይሄ በሚሆንበት ጊዜ ኮንሲኮንስ አለው፣ ውጤት ይኖረዋል። ውጤቱ ደግሞ መወሰን ያለበት ህገ መንግስቱ መተርጎም ስልጣን ያለው አካል ከዚህ ከክልሉ መንግስት የተሰጠውን መልስ የተሰጠውን እምቢተኝነት የሚያስከትለውን ውጤት የሚወስዳቸው እርምጃዎች የህገ መንግስቱን የበላይነት የሚያስከብረው ተቋም የፌዴሬሽን ምክር ቤት ስለሆነ በዚህ ረገድ የሚታይ ነው። በዘፈቀደ ሊወሰድ አይችልም እርምጃዎች። ነገር ግን በህገ መንግስቱ በተቻለ መጠን ህገ መንግስቱ ይሄንን ነው የሚለው አንድ ተርጓሚ እይታ ይሄ ህገ መንግስቱ ማቀፍ ውስጥ ይፈቀዳል የሚል ውሳኔ በከፍተኛው ውይይት አባላቱ መደምደሚያ ላይ መድረስ ይኖርባቸዋል ማለት ነው። ምክንያቱም ይሄ ጥቅምን ወይም ተቃርኖን መበቀያ ሳይሆን ሪሊ ኢንስቲትዩሽኑ ተቋሙ ፌዴሬሽኑ እንዲቀጥል በህገ መንግስቱ የተጣለብን አደራ ይሄንን የግድ ይለናል የሚል ፕሮፌሽናል የሆነ ውሳኔ መወሰን ይኖርበታል እና ከዛ አኳያ ከፌዴሬሽን ምክር ቤት በላይ በዚህ ጉዳይ የፌዴራል ጉዳዮችን የሚመለከት ውሳኔ የሚሰጥ ተቋሚ አይኖርም። በዚህ መልክ ነው መታየት ያለበት እና ተገቢ ነው የሚለው እዚህ ማዕቀፍ መታየት አለበት።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁ። እስክንድር። አድማጮች፣ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት እንደራሴ ሆነው የቆዩ አባላቱን እንዲለቁ መወሰኑን ህዝባዊ ወያነ ሓርነት ትግራይ ከትናንት በስቲያ ሰኞ ማስታወቁን ዘግበናል። ፓርቲያቸው በፌዴራል ደረጃ ህጋዊ መንግስት የለም ብሎ እንደሚያምንና በሹመት በፌዴራል መንግስት ውስጥ የሚያገለግሉ ባለስልጣናት አባላቱም እንደሚለቁ የፓርቲው የስራ አስፈጻሚ አባል አቶ ጌታቸው ረዳ ተናግረዋል። ክልሉ ከአሁን በኋላ በፌዴራል ደረጃ የሚኖረው ግንኙነት ማህበራዊና ኢኮኖሚያዊ ጥቅም ከሚሰጡና ከፍትህ ተቋማት ጋር ብቻ እንደሚሆንም አመልክተዋል። አቶ ጌታቸው ከተናገሩት ለማስታወስ ያህል ቀንጨብ አድርገን እናስደምጣችሁ።
በእኛ እምነት የአምስተኛው የፓርላማ ዘመን ስልጣን በዛሬው ዕለት ሙሉ በሙሉ አክትሟል። ትናንት እኩለ ሌሊት ላይ ማለት ይቻላል አክትሟል። ለስልጣን የተመረጠው ለአምስት ዓመት ነው ፓርላማው። ከፓርላማው በተጨማሪ የተቋቋመው ፓርላማው ያቋቋመው መንግስትም ካቢኔም የተመረጡት ለአምስት ዓመት ነው። ስለዚህ አምስት ዓመት ኮንትራታቸውን ጨርሰው ተዘግተዋል። ዛሬ ተጠራ የሚባለው ዝም ብሎ እንደ ማንኛውም ተፈላልጎ የሚጠራሩ ሰዎች የተጠራሩበት መድረክ ካልሆነ በስተቀር ህጋዊ ስልጣን የሌላቸው ሰዎች በምክር ቤት ስም ተሰብስበው ከሆነ በእንደዚህ አይነቱ ሰርከስ ውስጥ ትግራይ ተወካዮቿን አትልቅም። ተወካዮቿ ኦልሬዲ እንዲወጡ ተነግሯቸዋል ማለት ነው። በፓርላማ ብቻ ሳይሆን በካቢኔ ውስጥ ሚሆን በሌሎች የመንግስት ፖለቲካ ሹመት ቦታዎች ላይ ነበሩ የህወሓት ተወካዮችም እንደዚሁ እንዲወጡ ተደርጓል። ስለዚህ በእኛ እምነት በአሁኑ ሰዓት ጠቅላይ ሚኒስትሩን ጨምሮ ምክትል ጠቅላይ ሚኒስትሩን፣ ካቢኔው፣ ፓርላማውና የፌዴሬሽን ምክር ቤት ምንም አይነት ህጋዊ ስልጣን ስለሌላቸው እድሜያቸውን በትናንትና ሁለት ያከተመ ስለሆነ ከዛሬ ጀምሮ ከእነዚህ ጋር ምንም አይነት ህጋዊ ግንኙነት ይኖራል ተብሎ አይታሰብም።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በሀገር ሰላምና መረጋጋት ላይ አደጋ ሊጥሉ የሚችሉ ቅስቀሳዎችን መንግስት በንቃት እየተከታተለ ህጋዊ እርምጃ እንዲወስድ ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ጥሪ አቀረበ። ፓርቲዎች የተለያዩ አማራጮችን ለህዝብ በሚያቀርቡባቸው ጉዳዮች ላይ መንግስት ውሳኔ ከማሳለፍና ተግባራዊ ከማድረግም እንዲቆጠብ ኢዜማ ጠይቋል። መለስካቸው አማሃ ተጨማሪ አለው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተሰኘው ፓርቲ ሰላማችንን በማስጠበቅና ቀጣዩ ምርጫ ላይ በንቃት በመሳተፍ ለዴሞክራሲያዊ ስርዓት ግንባታ መሰረት እንጣል በሚል ርዕስ ባሰራጨው ጋዜጣዊ መግለጫ መንግስት በሀገሪቱ ሰላምና መረጋጋት ላይ ትኩረት ሰጥቶ እንዲሰራ ጥሪ አድርጓል። እንደ መግለጫው አባባል ስልጣን ለማራዘም የተሄደበት መንገድ ህገ መንግስታዊ አይደለም። በዚህም ምክንያት ከመስከረም 25 ቀን 2013 ዓ.ም በኋላ መንግስት የለም፣ ህዝብና የመንግስት መዋቅር ለፌዴራልና የክልል መንግስታት ሊታዘዙ አይገባም የሚል ቅስቀሳ እንደነበረና ዛሬም እንዳለ ይገልጻል። ይህ ቅስቀሳ የሀገራችንን ሰላምና መረጋጋት ከማወክና የዜጎችን ህይወት አደጋ ላይ ከመጣል በዘለለ ፋይዳ የለውም ሲል መግለጫው ያክላል። ወረድ ብሎም መንግስት እነዚህን ቅስቀሳዎች በንቃት ተከታትሎ አደጋ ከመድረሱ በፊት እንዲከላከልና አደጋ ለማድረስ በሚንቀሳቀሱ አካላት ላይ ህጋዊ እርምጃ እንዲወስድ መንግስትን ያሳስባል። የኢዜማ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀን ቪኦኤ በመግለጫው ላይ ተጨማሪ ማብራሪያዎችን ጠይቋቸዋል። ይህ ጥሪ መንግስት የዴሞክራሲውን ህዋ እንዲያጠበው የሚያበረታታው አይደለም ወይ የሚል ጥያቄ ቪኦኤ አቅርቦላቸዋል።
መግለጫችን ላይ በጣም በተነጋቂ አሁን የተባለውን አይነት መልእክት እንዳስተላልፍ ተጠንቅቀን የጻፍነው ለመንግስት ያሳሰብነው በግልጽ በምንም ምክንያት ቢሆን በዜጎች ደህንነትና በሀገር ሰላም ላይ አደጋ ለመጣል የሚንቀሳቀሱትን በሚል በግልጽ የተቀመጠ ነው መግለጫችን ላይ። እንዲሁ ዝም ብሎ በጅምላ ስለተቃወሙ ብቻ እርምጃ ይወሰድባቸው የሚል አይደለም። በግልጽ የተቀመጠው ምንድን ነው? መንግስት ቅስቀሳውን በንቃት እንዲከታተል እና አደጋ ከመድረሱ በፊት እንዲከላከል እና አደጋ ለማድረስ ግን የሚንቀሳቀሱ አካላት ካሉ የዜጎችን ደህንነትና የሀገር ሰላምን ለማወቅ አደጋ ለማድረስ የሚንቀሳቀሱ ካሉ እነሱ ላይ እርምጃ እንዲወሰድ ነው። ይሄ ደግሞ መደበኛ የመንግስት ኃላፊነት ነው። ያ ማለት ግን በምንም መልኩ ተቃውሞ ያቀረበ ሰው ላይ በሙሉ እርምጃ ይወሰድ ማለት አይደለም። መግለጫችን እንደዛ ይላል።
በአሁኑ ጊዜ በአብዛኛው ይህን ቅስቀሳ የሚቀሰቅሱ ወገኖች ተለይተው ሊታወቁ ይችላሉ፣ ታውቀዋል የሚል እምነት አላችሁ እናንተ?
ለዛ ነው ቅስቀሳውን በንቃት መንግስት እንዲከታተል ካደራ ጭምር መልእክት ያስተላለፍ ነው። እነማን ናቸው? በምን እየተገፉ ነው እንደዚህ አይነት ቅስቀሳ የሚያደርጉት? የመጨረሻ ግባቸውስ ምንድን ነው የሚለውን የመንግስት የጸጥታ ኃይሎች በደንብ የመተንተንና በዛ መሰረት አደጋ ሊጥሉ የሚችሉትን ለይቶ እርምጃ የመውሰድ ኃላፊነት ስላለባቸው
በተሰራጨው የጽሁፍ መግለጫ ላይ በኢትዮጵያ ውስጥ የሚንቀሳቀሱ የሲቪክ ማህበራት ድርጅቶችም የፖለቲካ ፓርቲዎች ቀደም ሲል የተስማሙበትን የእንቅስቃሴ ቃል ኪዳን በማክበር ስራቸውን እንዲያከናውኑና ቀጣዩን አገር አቀፍ ምርጫ ሰላማዊ፣ ነጻና ፍትሐዊ ለማድረግ በፓርቲዎች ላይ ግፊት እንዲያደርጉ ጠይቋል።
እንግዲህ በአዲሱ ተሻሽሎ በወጣ አዋጅ የተመዘገቡና እየተንቀሳቀሱ ያሉ 200 በላይ የሲቪክ ተቋማት እንዳሉ መረጃዎች አሉ። እነዚህ ተቋማት ግን ዲሞክራሲያዊ ስርዓት በሀገር ደረጃ እንዲገነባ እና ጊዜው የሚጠይቀውን አይነት ኃላፊነት እስካሁን በተጨባጭ ተወጥተዋል የሚል ግምገማ የለንም። ግን እሱን ማድረግ መጀመር አለባቸው የሚል ጽኑ እምነት ነው ያለን እና ሁሉም የሲቪክ ማህበራት ምናልባትም ደግሞ ከምርጫው ጋር በተያያዘ በጋራ ለመስራትም አንድ ጥምረትም እንደፈጠሩ እናውቃለን እና እነሱንም ጭምር በእንደዚህ አይነት ጉዳዮች ላይ አሁን ነው ሰዓቱ ስራቸውን እየሰሩ በደንብ ዲሞክራሲያዊ ስርዓት መሰረት እንዲይዝ የሚጠበቅባቸውን ኃላፊነት መወጣት መጀመር ያለባቸው እና እሱን ለማሳሰብ ነው የፈለገው።
ፓርቲዎች የህዝብን ቅቡልነት ለማግኘት በሚወዳደሩባቸው ጉዳዮች ላይ አሁን በስልጣን ላይ ያለው መንግስት ውሳኔዎችን ከማሳለፍና ከመተግበር እንዲቆጠብም እናሳስባለን ብላቸዋል። መንግስት በሚገባ ሁኔታ የመወዳደሪያ ሜዳውን አላዘጋጀም፣ እንደውም ለራሱ በሚጠቅም መንገድ ብዙ ነገር እየሰራ ነው የሚል ተቃውሞ አላቸው። እናንተም አንዳንድ ጊዜ ድምጻችሁን ስታሰሙ ነበር በዚሁ መስመር። አሁን እንዴት ነው ይሄ ነገር ተሻሽሏል? ሊያሰራ የሚችል ሁኔታ አለ ብላችሁ ታስባላችሁ? በምርጫው አቅጣጫ
በቅርቡ ለህዝብ ያሳወቅነው አንድ ጥናት እያደረግን ነው። ጥናቱ የዲሞክራሲ ስርዓት በእግሩ እንዲቆም የሚያስችሉ ተቋማት እንደ አቃቢ ህግ፣ ፖሊስ፣ ምርጫ ቦርድ፣ ሰብአዊ መብት ኮሚሽን እና ፍርድ ቤቶች ምን ያህል ቀጣዩን ምርጫ ነጻ፣ ፍትሐዊ እና ሰላማዊ ለማድረግ ዝግጁ ናቸው፣ የሚጎላቸው ምን ቦታ ላይ ነው እና ምን መሻሻል አለበት ምርጫው ከመደረጉ በፊት የሚለው ላይ ጥናት እያጠናን ነው። አጥንተን እንደጨረስን አቋማችንን ለህዝብ ይፋ እናደርግ ይሆናል።
በጣም አመሰግናለሁ አቶ ናትናኤል ፈለቀ ስለተወብሮ። እንደገና
እኔም አመሰግናለሁ ለተሰጠኝ እድል።
ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ ይወስደናል። የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዚደንታዊ እጩ ጆ ባይደን ሁለቱም ፓርቲዎች ተቀራራቢ የህዝብ ድጋፍ ያላቸው በሆኑ ለማሸነፍ ቁልፍ ናቸው ከሚባሉ ግዛቶች አንዷ በሆነችው ፍሎሪዳ የምረጡኝ ቅስቀሳ ሲያካሂዱ ቆይተዋል። ከኮቪድ-19 ህመማቸው በማገገም ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ በበኩላቸው ፈጥኜ ወደ ምርጫ ዘመቻ መለሳለሁ ብለዋል። ኤሊዛቤት ሊ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ኮቪድ-19 ታመው ሆስፒታል የነበሩት ፕሬዚደንት ዶናልድ ትራምፕ በአሁኑ ጊዜ በዋይት ሀውስ እያገገሙ ነው ያሉት። እንደ አውሮፓውያን አቆጣጠር ጥቅምት 15 ቀን መጪው ሳምንት ሐሙስ ዕለት ነው የሚውለው። ከዲሞክራቲክ ፓርቲው ተፎካካሪያቸው ከቀድሞ ምክትል ፕሬዚደንት ጆ ባይደን ጋር ፍሎሪዳ ማያሚ ከተማ ላይ የታቀደውን ሁለተኛውን ክርክር በጉጉት እየጠበቅኩት ነኝ ብለዋል። ሆስፒታል ያስገባቸውን የኮቪድ-19 ህመማቸውን ጉዳይ በተመለከተ በቪዲዮ በተቀረጸ እና በትዊተር ገጻቸው ባወጡት ሌላ መልእክት ደግሞ እንዲህ ነበር ያሉት።
Don't let it dominate. Don't let it take over your lives. Don't let that happen. We're the greatest country in the world. We're going back to work. We're going to be out front.
በእናንተ ላይ እንዲያይል አትፍቀዱ። ህይወታችሁን እንዲቆጣጠር መፍቀድ የለባችሁም። ከዓለም እጅግ ታላቅ ሀገር ነች ያለችን። እንመለሳለን። ተመልሰን ወደ ሥራ እንገባለን። ወደ ግንባር እንወጣለን። መሪያችሁ ስለሆንኩ ማድረግ ነበረብኝ። አደጋ እንዳለው አውቄያለሁ፣ ግን ማድረግ ነበረብኝ። ፊት ለፊት መውጣት መምራት ስላለብኝ ነው።
ይሁን እንጂ የህመማቸውን በአጠቃላይም የዓለም አቀፉን ወረርሽኝ አያያዛቸውን በሚመለከት ፕሬዚደንቱ ትችት እየቀረበባቸው ነው። ተፎካካሪያቸው ጆ ባይደን በትላንት ማታው በኤንቢሲ ኒውስ ቴሌቪዥን በቀረቡበት ህዝባዊ ውይይት ላይ እንዲህ ሲሉ ተችተዋቸዋል።
These masks, they matter. It matters, it saves lives. It prevents the spread of the disease. Social distancing. Instead of talking about what the only thing I heard was one of the tweets saying that, you know, don't be so concerned about all this, essentially.
እነዚህ ጭምብሎች ይጠቅማሉ። ሰውን ከሞት ይጠብቃሉ። በሽታው እንዳይስፋፋ ይከላከላሉ። አካላዊ ርቀት መጠበቅም ያስፈልጋል። ሌላ ነገር ከማውራት ይልቅ በትዊተር ገጽ ላይ ያየሁት በጣም አትጨነቁ የሚል ብቻ ነው። ግን ብዙ የሚያስጨንቅ ነገር አለ እኮ። 210,000 ሰው ሞቷል እኮ።
ባይደን ባለፉት ቀናት በፕሬዝዳንታዊ ምርጫው ወሳኝ ቦታ እንደሚኖራት በመተጠበቀው በፍሎሪዳ ክፍለ ግዛት የምረጡኝ ዘመቻ አካሂደዋል።
You all know, and quite frankly, if we win Florida, you've won.
ሁላችሁም እንደምታውቁት እውነቱን ለመናገር ፍሎሪዳን ካሸነፍን በቃ አሸነፍን ማለት ነው።
ጆ ባይደን በአገር አቀፍ የህዝብ ድጋፍ ግምገማ ትራምፕን እየመሩ ቆይተዋል። ይሁን እንጂ በዚህ ሳምንት የወጣ አንድ አዲስ ግምገማ ደግሞ ሁለቱ ተፎካካሪዎች ፍሎሪዳ ላይ በተመሳሳይ የመራጭ ድጋፍ ተጣምደው እንዳሉ ነው የሚያሳየው። ባለፈው ፕሬዝዳንታዊ ምርጫ ፍሎሪዳን ያሸነፉ ትራምፕ እንደነበሩ ይታወሳል። የሎስ አንጀለስ የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ተንታኝ ራፋኤል ሰንሻይን እንደሚሉት በዩናይትድ ስቴትስ ምርጫ ቁልፎቹ ከ65 ዓመት በላይ የሆኑ መራጮች ናቸው። ለምን ቢባል ከደገፉ በሙሉ ልብ ነው የሚደግፉት፣ አያወላውሉም ሲሉ ያስረዳሉ ተንታኙ።
It seems to be happening under the surface is that Biden's small lead among older voters, an absolute bedrock for Republicans, is increasing.
ከመሰረቱ የሆነ ያለውን ነገር ስንመለከት ለሪፐብሊካኑ ጠንካራ የድጋፍ መሰረታቸው በሆኑት በእድሜ ገፋ ያሉት መራጮች ዘንድ ባይደን ያያዙት የመራጭ ድጋፍ ብልጫ ነበር። እንደሚመስለኝ ያ አሁን ከፍ እያለ ነው።
ሶልት ሌክ ሲቲ ዩታ ላይ የሚካሄደው የዛሬው የምክትል ፕሬዚደንት እጩ ተፎካካሪዎች ክርክር በምረጡኝ ዘመቻው አንድ አብይ ምዕራፍ እንደሚሆን ይጠበቃል። የፕሬዝደንቱን መታመን ተከትሎ የሚካሄድ በመሆኑም ይበልጡን የጎላ ነው። እንደገና የካሊፎርኒያ ስቴት ዩኒቨርሲቲው የፖለቲካ ተንታኝ ያስረዳሉ።
It reminds everybody that there's a 74-year-old running against a 77-year-old for president and two considerably younger people.
እነርሱ ደግሞ በእድሜ ከነርሱ በጣም የሚያንሱ ሰዎችን ይዘው ነው የሚፎካከሩት። ምክትል ፕሬዚደንቱንና እጩ ምክትል ፕሬዚደንቷን ማለት ነው። እነዚህ ሁለቱ በሚቀጥለው ምርጫ ራሳቸው በቀላሉ ለፕሬዚደንትነት በእጩነት መቅረብ የሚችሉ ናቸው።
የዛሬ ማታው የምክትል ፕሬዚደንት ማይክ ፔንስ እና የዲሞክራቲክ ፓርቲ ምክትል ፕሬዚደንታዊ እጩ ሴኔተር ካማላ ሃሪስ ክርክር ለየት ያለ መልክ ሳይኖረው እንደማይቀር ነው የሚጠበቀው። ሃሪስ አቃቤ ሕግ፣ ፔንስ አገረ ገዢና የራዲዮ ውይይት ዝግጅት አቅራቢ እንደነበሩ ያስታውሷል። ፔንስ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል መሪ እንደመሆናቸው ያስተዳደራቸውን የወረርሽኙ ምላሽ በመከላከል እንደሚሟገቱ ነው የሚጠበቀው። ለማናቸውም መጨረሻ ላይ የዚህ ፕሬዝደንታዊ ምርጫ ውጤት በፕሬዝደንት ትራምፕ የኮቪድ-19 ወረርሽኝ አያያዝ ላይ የሚሰጥ ውሳኔ ህዝብ እንደሚሆን የፖለቲካ ተንታኞች ይናገራሉ።
የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ገቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com በፌስቡክ በትዊተር በኢንስታግራም እና በዩቲዩብ voaamharic ብላችሁ ተከተሉን ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን voa horn of africa ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተነን። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አሁን ወደ ተከታዮቹ ዘገባዎቻችን ላሸጋግራችሁ። አሜሪካና ህዝቧ ዩናይትድ ስቴትስ ውስጥ ከሚዘጋጅ የምግብ አቅርቦት ከ30 እስከ 40 ከመቶ የሚደርሰው ሳይበላ ቆሻሻ ውስጥ እንደሚደፋ በመንግስት ተቋማት የተጠናቀሩ አሃዛዊ ግምቶች ያሳያሉ። ዋሽንግተን ዲሲ የሚገኝ አንድ ምግብ ቤት ባለቤት ይህንን የምግብ መባከን ለማስቀረት የሚያደርጉትን ጥረት ሪፖርተራችን ፋይዛ ኤልማስሪ ተከታትላ ያጠናቀረችውን ቆንጅት ታየ ለአሜሪካና ህዝቡ አዘጋጅታዋለች።
እዚህ ምግብ ቤት ወጥ ቤቱ የምግብ ማዘጋጃው ጠረጴዛ ላይ የሚጣለው ቁርጥራጭ እየተገፋ ስሩ ወደ ተቀመጠው ትልቁ ሰማያዊ ባልዲ ውስጥ ይወረወራል። ባለቤትየው ያስረዳሉ።
You see this is what we always threw away forever. It was rare that you see anybody using it.
አየኸው? ይህንን ነው እድሜ ልካችንን ስንጥል የኖርነው። ጥቅም ላይ የሚያውለው ማግኘት ያስቸግር ነበር።
My name is Todd Gray. I'm the chef and co-owner of Equinox Restaurant.
Todd Gray ባላለሁ የኢኩዊኖክስ ምግብ ቤት ዋና የምግብ አብሳይና ከባለቤቶቹ አንዱ ነኝ። ይህች ደግሞ ባለቤቴ ኤለን ካሶፍ ነች።
ከወጥ ቤቱ የሚወዳደቀው ምግብ እንዳይባክን ዋናውን ሐሳብ ያመጣችው ባለቤቴ ነች ይላሉ Todd Gray.
Ellen really was the catalyst for sort of saying, hey, you know, we really need to be a little more careful with the waste that we're doing. We really need to look into composting.
እንደውነቱ ከሆነ ዋናው የሐሳቡ ጠንሳሽ ኤለን ነች። ይሄን የምናባክነው ነገር በጣም መጠንቀቅ ያለብን ይመስለኛል። ለማዳበሪያው ጥቅም ላይ እንዲውል ማድረግ መጀመር አለብን።
ኤለን ካሶፍ ሐሳቡን እንዴት ሊያመነጩ እንደቻሉ ሲያብራሩ እንዲብለዋል።
And you're married, you know, as a couple. Things can get much more deeply rooted into the philosophy, into the mind of the
ባልናሚስት ስትሆን በራስህ ድርጅት አመራር ውስጥ አንተ የምትከተለውን ፍልስፍና በደንብ በማስረጽ ተግባራዊ እንዲሆን ማድረጉ እንደ ትልቅ ኮርፖሬሽን አይከብድም። ትልቅ ኮርፖሬሽን ስራ አመራር ላይ ከሆንክ ማታ አልጋ ውስጥ ሆነ እዚህ ሬስቶራንት ውስጥ የሚባክነው ምግብ ብናስቀርስ ብሎ የመወያየት እድሉ አይኖርማ።
ባለቤታቸው ታድ ግሬም ይህን እኮ ስንሰለጥንም የሚያስተምሩን ነገር ነው ይላሉ።
The kitchen culture, depending on the training for a chef, they always taught you to never throw anything in the trash.
የወጥ ቤት ስራ ባህልን ስትመለከት እንግዲህ ለስራው የሰለጠንክበት መንገድ ይወስነዋል። ግን ምንም ነገር ቆሻሻ ውስጥ መጣል የለም ተብለን ነው የምንማረው።
ታድ ምን እንደሚደረግ እያሳዩ ነው። ቅልጥፍጥፍ ያሉ ናቸው አትክልቱን ሲቆራርጡ።
What we can do at this point is nice little cut. So if we cut them like this, they're crunchy, but once you saute them, they become soft. All of the mushroom stem, leaves,
በትንንሹ ትቆራርጣለህ። ለጥርስ ጠንከር የሚል ይመስላል፣ ግን ሲጠበስ ልስልስ ይላል። የንጉዳይ ቅጠሉ ጠንከር የሚለው ክፍል ከታሉ የሽንኩርቱ የላይኛው ልባስ የሰለሪው ግፋፊ ይሁን በጥቂት ቀናት ውስጥ የተጠራቀመ ነው። ጧት ጧት አትክልቱን በውሃ አድርገን እንጥደዋለን። ካትክልት የተሰራ ማብሰያ ሾርባ ተዘጋጀ ማለት ነው።
ወጥ ቤት ውስጥ የሚሰሩት በሙሉ ምንም ነገር እንዳይጥሉ አስተምረናቸዋል ያሉት የኢኩኖክስ ባለቤቱ መጣል ያለበትን ደግሞ ወደ ቆሻሻ ሳይሆን ጥቅም ላይ እንዲውል እያደረግን ነው ብለዋል።
Instead of putting them in the trash, you put them in the compost. So we are able to now put our compost buckets in and around the kitchen, anything like that.
ወደ ቆሻሻ ማጠራቀሚያው ሳይሆን ማዳበሪያ መስሪያው በርሜል ውስጥ ነው የሚገባው። ወጥቤት ውስጥ በየቦታው ለሱ የሚሆን ማስቀመጫ አዘጋጅተናል። ከበሰለው ምግብ የሚጣለው ወደዚያ ይገባል። አሁን ገና ከረፋዱ 5 ሰዓት ነው። ይኸውልህ ካሁኑ ወደ 7 ኪሎ የሚሆን ተጠራቅሟል።
ማክስ ቫን ፕራግ ማዳበሪያ ስራ ላይ የተሰማራ ፕሉቨር የሚባል ኩባንያ ባለቤት ነው።
I provide them with clean buckets. They fill those buckets up with food waste and coffee grounds. I then come and collect those buckets.
ንጹህ ማጠራቀሚያ አቀርብላቸዋለሁ። የምግቡን ትርፍራፊ የቡና አተላውን ያጠራቀሙበታል። መጥቼ ወስደውና ደግሞ ሌላ ንጹህ ማጠራቀሚያ እተውላቸዋለሁ። እናዘጋጅና ለገበሬዎች በደንብ ጠቃሚ ግብአት ያዘ ማዳበሪያ እናቀርብላቸዋለን። እነሱ ደግሞ በተራቸው ለምግብ ቤቶቹ ጥሩ አትክልት ያቀርባሉ።
ስለዚህም የቅብብሎሽ ስራ ነው የምንሰራው። እኔም የዚህ አካል በመሆኔ በኩራትና በደስታ ነው የምሰራው ብሏል የማዳበሪያ ኩባንያው ባለቤት ማክስ ቫን። የኢኩዊኖክስ ምግብ ቤት ስራ አስኪያጇ ኤለን ካሶፍም የሚሉት አላቸው። ኤለን ካሶፍ
You can't grow a culture of employees to believe what the owner's vision is unless they experience it and understand it and are educated about it.
ሰራተኞችህን ራሳቸው እየሰሩ ተሞክረውን እንዲያገኙና ጥቅሙን እንዲረዱት ካላደረክ እንደ ባለቤት ያንተን ራዕይ የሰራተኞችህ የሥራ ባህል ሆኖ እንዲያድግ ማድረግ አትችልም። ማስተማር አለብህ።
ባለቤታቸው ታድ ግሬም ይጨምራሉ።
While maybe Equinox isn't going to change the world, I think that we're doing everything to make a difference.
Equinox ዓለምን ላይቀይር ይችላል። ነገር ግን እኛ የበኩላችንን ለውጥ ለማምጣት የቻልነውን ሁሉ እያደረግን ነው።
ዲሞክራሲ በተግባር ተከታዩ ነው። የኢትዮጵያ መንግስት የተራዘመውን የሥራ ዘመን ከትናንት በስቲያ ሰኞ ሲጀምር ፕሬዚደንት ሳህለወርቅ ዘውዴ ለህዝብ ተወካዮችና ለፌዴሬሽን ምክር ቤቶች ጥምር ጉባኤ ባደረጉት የመክፈቻ ንግግር ላይ በርካታ ነጥቦችን አንስተዋል። ቀንጀብ ቀንጀብ አድርገን ጥቂቱን እናስታውስ።
በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነጻና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የህዝብ ውሳኔ ምርጫ ማካሄድ የተቻለበት ዓመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት ዓመት ነበር። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት ዓመት ነበር። ያለፈው ዓመት በርካታ ፈተናዎች የተጋፈጥንበትም ዓመት ነበር። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮች ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ህይወት የጠፋበት፣ አካል የጎደለበት፣ ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት፣ የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት ዓመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ህዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ የሀገርን ህልውና በማስቀደም ችግሮቹን ለመከላከልና ለመቋቋም፣ የተከሰቱ ችግሮችም የሀገር ህልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለህዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ለህግ የበላይነት መረጋገጥ ተግዳሮት የሆኑ አደረጃጀቶችና የታጠቁ ኃይሎች በመላ ሀገራችን ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህግ በላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክሮ ዜጎች በደህንነት ስሜታቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ በላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠናክረውም ይቀጥላል። ምንም አይነት ህገወጥ ተግባር ላይ እንዳይሰማሩ ለማድረግና ከመንግስት ውጪ ማንኛውም ኢመደበኛ አደረጃጀት ይሁን ሸማቂ ኃይል ትጥቅ ይዞ እንዳይንቀሳቀስ ለማድረግ ከፍተኛ ስራዎች ይሰራሉ። የዜጎች ደህንነት በምንም አይነት ሁኔታ አደጋ ላይ የማይወድቅባትን ሀገር ለመፍጠርና የህግ በላይነት የሚታይና የሚጨበጥ ደረጃ ለማረጋገጥ የተጀመሩ ሰፋፊ ስራዎች ተጠናክሮ ዜጎች በደህንነት ስሜታ ቸው እንዲጎለብት ለማድረግ በትኩረት ይሰራል። የህግ በላይነትን ለማስከበር የተጀመሩ ተቋማትን የማደራጀትና የማብቃት ስራዎች ተጠናክረውም ይቀጥላል።
በፕሬዚደንቷ ንግግር ላይ አስተያየታቸውን ለአሜሪካ ድምፅ የሰጡ የተፎካካሪ ፖለቲካ ፓርቲዎች መሪዎች ሶስት አይነት ምልከታ እንዳላቸው መስፍን አራጌ በተከታዩ ዘገባ ያሰማናል።
የፕሬዚዳንቷ ንግግር የኢትዮጵያን ትክክለኛ ገጽታ ያንጸባርቃል የሚሉ ድምጾች በአንድ ወገን ያስተጋባሉ። በሌላው ወገን ደግሞ ከዚህ ቀደም ከነበረው ያልተለየ ስኬት ላይ የተንጠለጠለ ነው ሲሉ የተቹም አልጠፉ። በአንጻሩ መታከልና በአጽንኦት መዘርዘር የነበረባቸው ርዕሰ ጉዳዮች ተዘለዋል የሚል ነጥብም ያነሱ ነበሩ። የትግራይ ዲሞክራሲያዊ ፓርቲ ሰብሳቢ ዶክተር አረጋይ በርሄ የፕሬዚዳንት ሳህለወርቅ የመክፈቻ ንግግር ከሞላ ጎደል ኢትዮጵያ የነበረችበትን ያሳየ የነገ ጉዞዋንም ያመላከተ እንደነበር ጠቅሰዋል።
የፕሬዚዳንታችን ንግግር ትክክለኛ የሀገሪቱን ገጽታ ያሉትን ተግዳሮችና ውጤቶች በትክክል ያስቀመጡት ይመስለኛል። ለቱ ያስገኘው ስኬቶች በፖለቲካም ይሁን በዲፕሎማሲያዊ በሌላው የእድገት ዘርፍም በደንብ አድርገው አስረድተውናል። ይሄ ሲባል ተግዳሮች የሚል ማለት አይደለም፣ በዚያ ላይ የነበሩ ተግዳሮችን አስቀምጠዋል።
ፕሬዚዳንቷ ያልጠቀሱት ወይም በዝርዝር ያላስቀመጡት መንግስትንና ህዝብን የተገዳደሩ ችግሮች ግን ነበሩ ይላሉ ዶክተሩ።
አንዳንድ የሚታዩ ግጭቶች ዘርዘር ባለመልኩ አላስቀመጡም። በተለይ ህገ መንግስቱን የሚጻረረው ምርጫ ቦርድን የሚጻረረው ትግራይ ላይ ሸፍቶ ያለው የድሮ ህወሓት አመራር በሚመለከት ዛ ወደ ዝርዝር አልገቡም። ለምን እንዳልገቡ ወደ ዝርዝር ደግሞ ይገባኛል ካለው ጊዜ አንጻርና ከመድረኩ ሁኔታም ይመስለኛል።
የኢዜማ ሊቀመንበር የሸዋስ አሰፋ ፕሬዝዳንቷ ለሁለቱ ምክር ቤቶች ያቀረቡት ሪፖርት ስኬትንም ተግዳሮትንም ማካተቱን አውስተዋል። መሰረታዊ የሆነውን የምርጫ ጉዳይ ግን በጥልቀት ያልዳሰሰ ብለውታል።
በተወሰነ ደረጃ የተገለጸ ግን በደንብ ትኩረት ሊሰጥ እና በአጽንኦት ሊገለጽ የሚገባ ዘርዘር ባለም ሁኔታ ለህዝቡ ቃል ይገባል ብለን የምናስበው የኢትዮጵያ ህዝብ የስልጣን ባለቤት የሀገሩ ባለቤት የመሆን የፈለገውን የመምረጥ የፈለገውን የማውረድ መብት ዋና ትኩረት ሊሰጥ የሚገባል ነው ብለን እናስባለን። እኛ እምነት ይሄ እነሱ ስድስተኛ ምርጫ እንደዚህ ይበሉት እንጂ ለእኛ በኢትዮጵያ ውስጥ የዲሞክራሲ ምስረት የሚጣልበት የመጀመሪያው ምርጫ ነው ብለን ነው የምናስበው። የኢትዮጵያ ህዝብ ከአገዛዝ ወደ ዲሞክራሲያዊ ስርዓት ለመሻገር መደላደል የሚጣልበት አመት ይሆናል ብለን ነው የምናስበው። ስለዚህ በሌሎች መለስተኛ ፕሮጀክት ከመጠለፍ መንግስት ተቆጥቦ ይሄንን ትልቁን የትውልድን ፕሮጀክት ለማሳካት በደንብ ፕሬዚዳንቷም ትኩረት ሰጥተው መናገር ነበረባቸው የሚል እንመጣለን።
የኢትዮጵያ ሶሻል ዴሞክራሲ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ በበኩላቸው የፕሬዚዳንቷ ንግግር በኢትዮጵያ የነበሩ አንኳር ክስተቶችን የዳሰሰ መሆኑን ይናገራሉ።
በዚህ ላይ እኔ ብዙም ቀራቸው የምለው እንዲያው ነጥሮ የሚወጡ ነገሮች የሉም። አንኳር አንኳር በሙሉ ዳሰውታል ብዬ ነው የተገነዘብኩት።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ደግሞ ጥያቄያችንና የፕሬዚዳንቷ ንግግር አይገጣጠምም ሲሉ ገልጸዋል።
እኛ እየጠየቅን ያለ ነውና እነሱ ደግሞ ትኩረት አቅጣጫ የሚሉት እየተራራቀ ነው።
የተራራቀ ነው።
አዎ፣ ለምሳሌ እኛ ዋናው ጉዳይ በዚህ አመት ሰላማዊ ምርጫ ለማድረግ የሚያስችሉ ሁኔታዎች ሰዎች ላይ አድርጎ መስራት ያስፈልጋል። ሙሉ ብሔራዊ መግባባት ተባለ እንጂ አንድ ሁለት ሶስት ተብሎ በዛ ላይ መንግስት በቁርጠኝነት መስራት መፈለጉና ለመፈለጉን በተለይ መፈለጉን የሚያሳይ በቂ ምልከታ የለም።
ፕሮፌሰሩ ህግ በመጣሱ በኩል የመንግስትም ድርሻ እንዳለበት ያስረዳሉ።
ብዙ ጊዜ የሚነሳው የህግ በላይነት የሚባለው ነው። የህግ በላይነትን ማን ነው የሚያበላሸው? ማን ነው የሚያጠፋው? ማን ነው ያስተናከለው? እነዚህ ነገሮች ላይ ወደ ዘይቤ ላይ ይገባል። ያ እየጠየቅን ያለ ነው። የህግ በላይነት በዋናነት እየተጣሰ ያለው በገዢው ፓርቲ ነው። በዋናነት ገዢ ፓርቲ ብቻም ባይሆን በዋናነት እየተጣሰ ያለው በገዢ ፓርቲ ነው። ምናልባት የመንግስታቸውን ጭንቀት ተናግሮ ሊሆን ይችላል። ግን አጠቃላይ የሀገሪቱ ጭንቀትን የመፍትሄዎች አቅጣጫን በተለይ ብዙ አመታት ስጠይቅ የነበረው በተለይ አሁን በደረስንበት እነዚህ በጣም ወሳኝ የሆነ ምዕራፍ ላይ የደረስንበትን የዲሞክራቲክ ኢትዮጵያ የመወለድና ያለመወለዷ ጉዳይ በሚመጣው ምርጫ ነው የሚወሰኑ። ስለዚህ ወደዛ በሚወስዱ ነገሮች ላይ መንግስት በቁርጠኝነት ምንም እየሰራ እንዳለ የተጨበጠ ነገር በእጃችን የለም።
የአማራ ብሔራዊ ንቅናቄ አብን የፖሊስና ስትራቴጂ ክፍል ኃላፊ አዲስ አረጋዊን ደግሞ የፕሬዚዳንቷ ንግግር ከነባሩ አቀራረብ አለመለየቱን በማከል
የፕሬዚዳንት ሳህለወርቅ የመክፈቻ ንግግር አብዛኛውን የፍጅትና የድል ተስካር የሚመስል ነበር። አገሪቱ ባለፈው አመት ብዙ መከራና ግፍ ነበር፣ በተለይ በአማራ ህዝብ ላይ ዘር ተኮር ጥቃት በኦሮሚያ ክልል፣ አሁን በቅርቡም ደግሞ በቤኒሻንጉል ጉሙዝ ክልል ውስጥ ዘር ተኮር ጥቃቶች አሉ። እነዚህን ያልዳሰሰ ነገር ግን የጠቅላይ ሚኒስትር አብይ አህመድ መንግስት አሳካን ያሉትን የተወሰኑ የልማት ድሎችን ከመዘከር ያለፈ ዋናው መሰረታዊ የሆኑ የሀገራዊ ችግሮቹን ያልዳሰሰ የመክፈቻ ንግግር ነበር።
የማንነት ጥያቄ የሚያነሱ ወገኖች ጉዳይ የመንግስት ትኩረት ሆኖ በንግግራቸው ውስጥ መካተት ነበረበትም ብለዋል።
አሁን የመክፈቻ ንግግሩም ሆነ የመንግስት አቅጣጫ የተለመደ አገሪቱ ውስጥ ምንም አይነት መሰረታዊ የሆኑ የህዝቦች ጥያቄዎች ስፋታቸውን ያላገናዘበ ነው። ስርዓትና የመዋቅር ችግር እዚህም እዚያም ይነሳሉ። ያንን ለመዳሰስ ያንን የመመለስ መሰረታዊ ለውጥ ለማምጣት ፍላጎት በመንግስት በኩል አይታይም። የነበረውን ስርዓት የማስቀጠል ነው።
የፖለቲካ አመራሮቹ መንግስት ከመስከረም 30 በኋላ ህጋዊ አይደለም የሚል አቋም ስለሚያራምዱ አካላትና በተያዙ አመት ልዩ ትኩረት ተሰጥቶ ሊሰራ ይገባዋል ባሉት ሀሳብ ዙሪያ ተጨማሪ መረጃ ይዤ በነገው ዘገባ መለሳለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
ሴቶችና ቤተሰብ በሐዋሳ የኢንዱስትሪ ፓርክ ሰራተኞች ተረጋግተው እንዲሰሩ የሚያግዝና በሴት ሰራተኞች ላይ ይደርሳል የሚባለውን ጾታዊ ትንኮሳ ለማስወገድ የሚተጋ ፕሮጀክት በ3 ሚሊዮን ዶላር በጀት ማስጀመሩን ፕላን ኢንተርናሽናል ኢትዮጵያ አስታውቋል። የፕሮጀክቱ መከፈት ከገጠርና ከተለያዩ ክልሎች የሚገቡ አዳዲስ ሰራተኞች በቂ መረጃ አግኝተው ስራቸው ላይ እንዲቆዩና የፍልሰት ችግርን ያቃልላል ተብሎ እንደሚጠበቅ የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው።
ስሟ በብዙሃን መገናኛ እንዳይገለጽ ጠየቀችን። በፓርኩ ከሚገኘው በአንደኛ ኩባንያ በጥራት ቁጥጥር ላይ የምትሰራ የፓርኩ ሰራተኛ ስራ ፍለጋ ወደ ፓርኩ የሚመጡ ሰራተኞች የተለያዩ ችግሮች ይገጥሟቸዋል ብላለች። በዋናነት የሚገጥሟቸው ችግሮች በቂ መረጃ እጥረትና ወደ ፓርኩ ለስራ ሲመጡ የሚነገራቸውና ከገቡ በኋላም በተጨባጭ መሬት ላይ የሚገጥማቸው ነገር የተለየ መሆኑን ተናግራለች። ጾታዊ ትንኮሳዎችም እንደሚፈጥንባቸው ገልጻለች። ሌላ የፓርኩ ሰራተኛ ማልደው ወደ ስራ ስለሚገቡ ያልጠበቁት ነገር እንደሚገጥማቸውና መንገድ ላይ ጠብቀው የሚተናኮሷቸው ሰዎች መኖራቸውም ገልጻለች።
እሱን በተመለከተ አንዳንድ ጊዜ ልጆች ወይ ጠዋት ማሊዳ ወደ ስራ ቦታቸው ሲሄዱ አንዳንድ የሚዘረፉትም አሉ። አንዳንድ ደግሞ አምሽቶ በሽፍት ሲሰሩ አምሽቶ ሲገቡ ምናምን ጠዋት ሲወጡ ምናምን በዛ ጉዳይ አይመቻቸውም እና በዛ
ዙሪያም ችግር ነበረ።
ከተማውን አለመልመድና ከጤና ሁኔታቸው ጋር የሚስማማ ስራ ላይ አለመመደብም ሌላ ችግር መሆኑን ተናግራለች።
በጠንነታቸው ጉዳይ አንዳንዴ ቆመም ቢሆን ተቀምጦ የመስራት ችሎታ ከሌሉ የከተማ ጉዳይ በሙሉ አለማወቅም አንዳንድ ጊዜ በስራ ልምድ ነው እና የሚወጡት። አንዳንዴ ደግሞ እንዲሁ ስራቸውን ለቆ ይወጣሉ ነው። ከዛ በኋላ ወጥቶ ስራቸውን ሲቀይሩ ሌላ ካምፓኒ ሄደው ሲቀጠሩ ይጠይቃል።
ይህንን ችግር ያቃላል የተባለ ፕላን ኢንተርናሽናል ኢትዮጵያ ከአሜሪካ ዓለም አቀፍ የልማት ራዲዮ በተገኘ በ3 ሚሊዮን የአሜሪካን ዶላር ድጋፍ በአትሮቱ WWA የተሰኘ ወርከርስ ወልነስ አሊያንስ ፕሮጀክት በአዋሳ ኢንዱስትሪ ፓርክ ውስጥ አስጀምሯል። የዩኤስኤድ እና የፕሮጀክቱ ስራ አስኪያጅ አቶ ሂክ አለሙ አካሂደናል ባሉት ጥናት በአዋሳ ኢንዱስትሪ ፓርክ ከግንዛቤ እጥረት የተነሳ 3 ወር ሳይሞላቸው ስራቸውን ለቀው የሚሄዱ 60% በላይ ሰራተኞች እንዳሉ ተናግረዋል።
ይሄ ደግሞ በጣም ትልቅ ስራ ነው ለመንግስትም ለባለሀብት ለምን ጥናት ተሰርቶ ከዚህ የተነሳ እንግዲህ የአሜሪካ መንግስትና ፒቪኤች የሚባል ትልቁ ኩባንያ እዚህ ውስጥ ይሄንን ችግር ጣልቃ ለማግባት ፕሮጀክት ቀርጿል። ፕሮጀክታችን እንግዲህ ዋናው ምን እንደሚያደርገው ማህበረሰቡ ልጆቹን ተቀብሎ እንዲላመሉ እንዲቆዩ የሚያደርግ ለማድረግ ለማግናገዛለን። ልጆቹ ደግሞ እንዳይሄዱ በቂ የሆነ መረጃ እንስጣቸዋለን ማለት ነው።
በጥናት እንደደረሱበት ተናግረው ተረጋግተው እንዲሰሩ የሚያግዝና በፓርኩ ሴት ሰራተኞች ላይ ይደርሳል የተባለውን የስራ ተጾታ ችግር ለመቅረፍ የሚሰራ ፕሮጀክት ማስጀመራቸውን ገልጸዋል።
ማህበረሰቡ ለምሳሌ ራሱን የቻለ የስራ ተጾታ ጥቃት ስፔሻሊስት አለ። ከዚህ የተነሳ ከማህበር ከተፈጣጡ ሰዎች የስራ ተጾታ ላይ ትሬኒንግ እንሰጣለን። ከዚያ በኋላ እነሱ ደግሞ ያንን ኮሚኒቲ ኮንቨርሴሽን ወይም ማህበረሰቡ ውይይት ውስጥ ያደርጋሉ። ከዚህ የተነሳ የመንግስት አካላት ጋር እንሰራለን ማለት ከሁሉም የተወጣጣ ሰዎችን ወይም ጀንደር ፎካል የሚባሉ ሰዎችን መርተን ስልጠና ሰጥተን እነሱ ደግሞ ሄዶ ከመንግስት ጋር ከቀበሌ ጋር ከፖሊስ ጋር ይሰራሉ ማለት ነው። ስለዚህ ጣልቃ ገብተን ከስራ ጾታ ላይ ትልቅ ተጽዕኖ ለማድረግ እየሰራን ያለን አሁን ራሱ እዚህ እንደምታየው በከፈነው ካም ሴንትራችን ነው መረጃ ማዕከላችን ውስጥ አንዱ ልጆቹ አንቺ ግሪፕ ደርሶባቸው እዛ መረጃ ማዕከል አለን። የትም ለምሳሌ መጠቆም እንዳለባቸው የስልክ ቁጥሮች አሉ። ሴቶች ጉዳይ ፖሊስ የፋብሪካ ውስጥ አለ። እዛ ምን ችግር አንስት መደወል ትችላለች። እዛ ደግሞ መጥቶ እዚህ ደግሞ እኛ በቋሚነት ቢሮ ከፍተን እዚህ ሪፖርት ያደርጋሉ። እኛ ደግሞ ከዛ ሰዓት ወደሚፈለገው ለምሳሌ ልጅቷ መጀመሪያ ሕክምና ሊያስፈልጋት ይችላል። ወደ ሕክምና እንድትሄድ እናደርጋለን። ከዛ በኋላ ደግሞ ወደሚመለከተው ሪፖርት እናደርጋለን።
የፕሮጀክቱ ዓላማ ሰራተኞች በአዋሳ ኢንዱስትሪ ፓርክ በሚደርሱበት ወቅት እና በቆይታቸውም ከማህበረሰቡ ጋር እንዲላመዱና እንዲቀላቀሉ ማድረግ በተጨማሪም የሰራተኞችን መጠን የማቋረጥ መቀነስ መሆኑን ተናግሯል። ፕሮጀክቱ ሰራተኞች ሌሎች የሚቸገሩባቸውን ጉዳዮች እየለየ ድጋፍ እንደሚያደርግላቸውም ተናግሯል። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በኩላቸው ፕሮጀክቱ ባስገነባው የመረጃ ማዕከል ከገጠርና ከተለያዩ ክልሎች ለሚመጡ አዳዲስ ሰራተኞች በቂ መረጃ በመስጠት ስራቸውን ለቀው እንዳይሄዱ ያደርጋል ብሏል። በፓርኩ ያለውንም የሰራተኞች ፍልሰት ችግር የሚፈታ መሆኑን ታምነውበታል ያሉት አቶ ፍጹም አሁን ፓርኩ እየሰራ ያለውን ስራ አብራርተዋል።
አዲስ ለቅጥር የሚመጡ ሰራተኞች ተገቢውን መረጃ ትክክለኛ መረጃ አግኝተው ስራቸው ላይ እንዲሰማሩ ነው። ሶ ሀዋሳ ኢንዱስትሪ ፓርክ ደግሞ ከሀዋሳና ከአካባቢው እንዲሁም ከሲዳማ ክልልም ከተለያዩ ክልሎችም መጥተው የሚሰሩ ሰራተኞች ስላሉ እነዚህ የሚመጡ ሰራተኞች ስለ ፓርኩ ስለ ከተማው በቂ ግንዛቤ እንዲያገኙ፣ ሁለተኛ ከሩቅ ቦታ ሲመጡ የቤት ክራይ ችግር እንዳይገጥማቸው በምን መልኩ ማግኘት አለባቸው፣ ሆስፒታል መሄድ ቢፈልጉ የት ሆስፒታል ነው መሄድ ያለባቸው፣ የተለያዩ ሱቆች፣ ይህን ሁሉ የያዘ መረጃ የሚሰጥበት ቤተሰቦቻቸውንም ወደዚህ ሲመጡ ቤተሰቦቻቸውን በሰላም ገብተናል ስራ ጀምረናል ብለው የሚደውሉበት የሞባይል ካርድ የሚሞላላቸው ዋናው ነገር ግን ትክክለኛ መረጃ እንዳይቸገሩ ትክክለኛ መረጃ የሚያገኙበት ነው። ስለ ፓርኩ ስለ ከተማው ይሄ እንግዲህ ትልቁ ጥቅሙ የመጠነ መቋረጡን በከፍተኛ ሁኔታ ይቀንስልናል። ብዙ ሰራተኞች ከተለያዩ አካባቢ መጥተው ትክክለኛ መረጃ ባለማግኘት የተሳሳተ መረጃ ሰምተው የሚመለሱ አሉ፣ ችግሮች የሚገጥሟቸው አሉ። አዲስ ከመሆናቸው ጋር ተያይዘው ፓርክ ውስጥም ከፓርኮችም ሰው ይህንን ሶልቭ ለማድረግ ይረዳል።
የኮሮና ቫይረስ በፓርኩ ላይ የፈጠረው ጫና ከባድ ባይሆን ኖሮ እስካሁን ለ45,000 ሰራተኞች የስራ እድል ይፈጥር እንደነበረም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። እባክዎ እባክዎ ራስዎን መጠበቅ አይዘናጉ። ኮሮና ቫይረስ ሁልጊዜ አጠገብዎና ላዮ ላይ አለ። ማንንም አይመርጥም። ራስዎን ይጠብቁ። ህሊናውን ያንቁ። ይጠንቀቁ። ሰላም ጤና ይስጥልኝ። በደህና ደሩ።